Bambino BOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እናስጥልኝ እንዴት አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ሰኞ የካቲት 1 2013 ዓ.ም ተመረጠ የጋቢና ቪኦኤ መሰናዶ ጀመረ። የምሽቱ መሰናዷችንን እናስተዋውቃችሁ። በወልቃይት ጠገዴና ማይካድራ ከተማ የሚኖሩ ወጣቶች እንደሌሎች ኢትዮጵያውያን መብታቸው እንደማይከበርላቸው ለአሜሪካ ድምጽ አስታወቁ።
ቤታቸውን ዘግተው በየቤታቸው ስለሚያቋቸው መታወቂያ አልሰጧቸውም፣ ግን በየቤታቸው ሄደው ያውቋቸዋልና ከነ ልጃቸው ትሬዛን ያየኑ ዝም ብለ ማፈር አንዱ ግቢ 56 አንዱ ግቢ 56 እየከተፉት ይሄድ።
በዚህ ዙሪያ ጥንቅራለን። በሌላ ዘገባ ኢትዮጵያ ውስጥ ያለውን የህሙማን መግላላትና የህክምና ዘርፍ የመረጃ አያያዝ ድክመት በቴክኖሎጂ ለማሸነፍ እየጣረ ካለ አንድ ተቋም መስራች ጋርም እናስተዋውቃቸዋለን።
አሁን እኛ የለፍንበትን አልፋይል እዚህ ደርሰናል። ከዚህ በኋላ ጥሩ ጥሩ የገፋ እንደምንሄድ እናምናለን። ነገር ግን ሌሎች ልክ እንደኛ እንዳጀማመራችን ትልቅ ራዕይ ይዘው ችሎታ ይዘው ለውጥ ለማምጣት የሚደግሙ ቴክኖሎጂን ይዘው ብዙ ስራ ለመስራት የሚደግሙ ወጣቶችን፣ ሌሎች ስታርታፖችን እነሱም በዚህ ፕሮግራም እንዲያልፉ ለማድረግ ነው እሱን የከፈት ነው።
የሰማችሁት የኦርቢት ሄልዝ አጋር መስራች አዚዮን ቸርነትን ነው የምሽቱ እንግዳችን አድርገናል። ስፖርትና ሌሎች አፍሪካ ተኮር ዘገባዎችም ይኖሩናል። ከሁሉ አስቀድመን አብራችሁ ስለሆናችሁ እናመሰግናለን። አብራናችሁን እናመሻው ኤደን ገረመው በመስተንግዶ፣ ሀብታሙ ስዩም በዜናዎቹ፣ እንዲሁም ኤልያስ አስማረ በቅንብሩ ነን። አሁን ከዓለም ዙሪያ ወደ ተሰናዱ አጫጭር ዜናዎች እንሻገራለን።
አመሰግናለሁ ኤደን። የየመን ሁቲ ሽምቅ ተዋጊዎች በሀገር ውስጥ አንዳችም አዲስ ወታደራዊ ጥቃት ከመፈጸም እንዲቆጠቡና በሳውዲ አረቢያ ግዛት ውስጥም ባሉ የሲቪል መኖሪያ አካባቢዎች ያደረሱትን ጥቃት እንዲያቆሙ ዩናይትድ ስቴትስ አሳሰበች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትናንት ማታ ባወጡት መግለጫ የቀጠለው የሁቲዎች ጥቃት ዩናይትድ ስቴትስን በጥልቅ አሳስቧታል ብለዋል። ከደቡብ አፍሪካ የኮቪድ-19 ክትባትን የተመለከተ አሳሳቢ ዜና ተሰምቷል። ደቡብ አፍሪካ የተቀበለችው የአስትራዜኒካው ክትባት በሀገሪቱ በብዛት በተዛመተው በጣም ተላላፊ በሆነው የኮሮና ቫይረስ ዝርያ ላይ ብዙም ውጤታማ ላይሆን እንደሚችል የሀገሪቱ የጤና ጠቢባን ተናግረዋል። በዚህ ዜና ሳቢያ የሀገሪቱ ጤና ባለስልጣናት በአፍሪካ ግዙፍ እንደሚሆን የተገለጸውን የክትባት ዘመቻ እንዳይጀመር ለማድረግ ሳይገደዱ አይቀሩም ተብሏል። ደቡብ አፍሪካ ውስጥ በተካሄደ ጥናት መሰረት ይህ ክትባት 501 ዋይ ወይንም V2 ተብሎ በሚታወቀው የኮሮና ቫይረስ ዝርያ ላይ ሙሉ የመከላከል አቅም የሚኖረው አይመስልም። የዓለም የጤና ድርጅት በዚህ ጉዳይ ዛሬ ስብሰባ አድርጎ እንደሚነጋገር ነው ዘገባው ጨምሮ ያመለከተው። የሊቢያ የባህር ጠረፍን ሲያስስ 422 ፍልሰተኞች አግኝቶ ያሳፈረው የአደጋ ጊዜ ደራሽ መርከብ የኢጣሊያ ባለስልጣናት ፈቅደውለት ሲሲሊ አግስታ ወደብ መግባት እንደቻለ ተገልጿል። ኦሽን ቫይኪንግ የተባለው ሜዲትራኒያን ባህር ላይ አሰሳ የሚያካሂደው መርከብ ያሳፈራቸው ፍልሰተኞች ከመርከቡ ሳይወርዱ የኮቪድ-19 ምርመራ ተደርጎላቸው ከመካከላቸው 8ቱ ላይ ቫይረሱ እንደተገኘ ታውቋል። መርከቡ ባህር ጠረፍ ላይ ካገኛቸው ስደተኞች መካከል ነፍሰ ጡር ሴቶች፣ ህጻናትና ካለቤተሰብ ብቻቸውን ያሉ ልጆችም ጭምር እንደሚገኙባቸው የመርከቡ አስተዳደር ድርጅት SOS ሜዲትራኒያን አመላክቷል። የሶማሊያ ተቃዋሚ ፓርቲዎች ጥምረት ከዛሬ አንስቶ ለፕሬዚደንት ሙሐመድ አብዱላሂ ሙሐመድ ፎርማጆ ፕሬዚደንትነት ዕውቅና አንሰጥም በማለታቸው በሀገሪቱ የተከሰተው ቀውስ እየተባባሰ መሄዱ ታውቋል። የስልጣን ጊዜያቸው ዛሬ ያበቃውን ፕሬዚደንት ለመተካት በተካሄደው ንግግር የፖለቲካ ስምምነት ላይ ለመድረስ ባለመቻሉ ነው ፓርቲዎቹ ዕውቅና ለመንፈግ የወሰኑት።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ አይደን ገረመው ነኝ። ለዕለቱ አብይ ርዕስ ወዳደረግነው ዘገባ እንሻገር። በወልቃይት ጠገዴና ማይካድራ ከተማ የሚኖሩ ወጣቶች እንደ ሌሎች ኢትዮጵያውያን መብታቸው እንደማይከበርላቸው በተለይም ከለውጡ በኋላ ሌሎች የኢትዮጵያ ወጣቶች አገኙ ያሉትን ለውጥ አለማየታቸውን፣ ነጻነት እንደሌላቸውና የዜግነት መብታቸውም እንዳልተከበረላቸው ህዳር ወር ላይ ወደዛ አቅንቶ ለነበረው የአሜሪካ ድምጽ ዘጋቢ ዮናታን ዘብዲዮስ አጫውተውታል። ለዛሬ ዮናታን ዘብዲዮስ ካነጋገራቸው ወጣቶች ሁለቱ ራሳቸውን ከመያስተዋውቁበት ዘገባው ይጀምራል።
በወልቃይት ጠገድና ማይካድራ ከተማ የሚኖሩ ወጣቶች መብታቸው እንደማይከበርላቸው በተለይ ከለውጥ በኋላ ሌሎች የኢትዮጵያ ወጣቶች አገኙ ያሉትን ለውጥ አለማየታቸውን ነጻነትም እንደሌላቸውና ለቪኦኤ ጋቢና ተናግሯል። በማይካድራ ተፈጽመው ጥቃት ለዘመናት የደረሰብን በደል ማሳያ ነውም ብሏል። ቪኦኤ ካነጋገራቸው ወጣቶች መካከል ለዛሬ ጋቢና ፕሮግራም ሁለት ወጣቶች ለተመለከተ አጭር ዝግጅት ዘናን። ወጣቶቹ መላኩ ዳምጠውና ጥላሁን ጌትነት ሲሆኑ ሁለቱም መበደላቸውን ነግሮኛል። መላኩ እድሜው 23 አመት ሲሆን የዩኒቨርሲቲ ትምህርት መጨረስ በሚገባው እድሜው ገና 10ኛ ክፍል መሆኑን ይናገራል። ይህም የመጣው ደረሰብኝ ባለው በደል መሆኑንም ገልጿል።
ጀማይካ ድረስ ኖር ቀን ስራ እንደዚህ ጓል ምናም ስራ ይስጥላን ሰራለ በሚኖረው ብዙ ነገር ነው የማየው። ያው ሳልጉ ማለት ነው እና በዚህ ኖር ብዙ ስቃይ ያለን ብዙ ስቃይ ማለት ነው። እና ይው አሁን የተፈጠረው ድርጊትም በጣም ይከብደናል። በየቦታው ኮንታክት ሁሉ እየፈጠሩብን ሳናቀን ኖር ነበር። አሁን ደግሞ ይው ይሄን ሲፈጠሩ ብዙ ወንድሞቻችን ሙተዋል። ራስ በራስ በቃ እየወጡ ካምፕ ላይ እንደዚህ ሳንተዋወቅ የነሱ ማለት ነው። እና አለቁ። አሁን ደግሞ ይው በርብሾ ጠረፍ ያለ በቃ ጓል ምናን ብሎ ጠልቦ ወስዶ 12ቱን 10ሩን ያስቀራቸዋል። አሁን ይሄንን ሰሞን ማለት ነው ይሄንን ሰሞን በጣም ነው ያለቀው።
ወጣቶች ኢላማ ተደርጎባቸው በማይካድራው ጭፍጨፋ መገደላቸውም ተናግሯል።
ወጣት ሰራተኛ ሌላት ልቁ ማይ ቤት ከተማው ላይ ርፍሻ ሲነሳ በርግጥ ትልቁ ብዙ ኗሪ የማይካድራ ኗሪ በስማቸው መዝግበው ለገጀራቸው ብር አዋጡ ተብሎ አላና ወጣም ያለው ቤት ሰዎቻችን ማለት ዘመዶቻችን እስከ 77 ምናምን የመጣሉ እዚህ ትልቆች እንግዲህ በእነሱ ነው የተሳብነው። እና እነሱ ቤታቸውን ዘግተው በየቤታቸው ስለሚያቋቸው መታወቂያ አልሰጧቸውም ግን በየቤታቸው ሄደው ያውቋቸዋልና ከነ ልጃቸው ትሬዛን ያየኑ ዝም ብለ ማፈን አንዱ ግቢ 56 እየከተፉት የዛን ሰዓትኛ ወደ በራ ሸሽተን ሄድን ወደ ሱዳን። ስለምናቀው ሱዳን ወደ ስለምንሻገር ለስራ ሁኔታ በቃ ቆራርጠን ሄድን ሽንጥሮ ማያቀደሙ እናቶቻችን ወንድሞቻችን ማያቁት ደግሞ ዝም ብለው በዛው አለቁ። ስንመጣ ምንም የተረፈ ነገር የለም አልቀዋል ሁሉ።
እንግዲህ አንተ እዚህ ከተማ 10 አመት ኖርሃል። ወጣቶች እንዴት ነው ማይካድራ ላይ የሚኖሩት?
ነጻነት የላቸው ሁሌ ኮንታክተር እንደዚህ ጣራፍ ምን ነጻነት አለ ደግሞ ሁሌም እንደተሰጋ ነው ስጋት ነው የሚኖረው። በቃ ምንም ነጻነት የለም። በምን ሰራው ላይ ሁሌ ስጋት ሁሌ ኮንታክት ነው ተብሎ ዛሬም በጣም በኃይለኛው ተፈጸመ። ይሄ ነበር ስጋት ነው ሁሌ። እና አሁን ደግሞ ከብዳል ያለንበት ሁኔታ ሰላሙን ከሰጠን ጤና ካለ ሰርቶ ለመለወጥ ብዙ አላማ አለ። ወይም በትምርቲ ውጤት ቢመጣ ለመለወጥ ነበር ሐሳባችን ግን እንደወጣ አንቻለ።
ተስፋ በመቁረጥ ስሜት ውስጥ መሆን የተናገረው ደግሞ ወጣት ጌትነት ጥላሁን ሲሆን ከዛ ስሜት ውስጥ ለማውጣት እየተቸገረ መሆኑን ተናግሯል።
ወንድሜ ነው ከሀገር በላይ ከጥቀጠው ተፈራርሞ ማለት ነው እሱን ከዚህ ግን ሰፈር ነበር የሚኖር እንዲመጣ እሱን ተፈራርሞ አስገድለውታል። መጀመሪያም እንዲሞት የተፈራረሙ ለሱ ነበር እሱን አስመጡ። ከዛ በኋላ በጫጫውን ኃይል ሲገድላ ድረው ግድየው ራሱ በጣም የሚያሳዝን ነው። አገዳደላቸው አመታታቸው ለሰው ልጅ እንደዚህ አይነት ዱላ መመታት የለበትም ማለት ነው። እስካሁን ብዙ ሰው በየቦታው ሲሞት እና ያለ ይዚ የማይካድራ ግን በጣም የሚዘገንን ማለት ነው። እኔ ስማቸውን ማላውቃቸው እንኳን ከኔ ወንድም ቤታውን ወደ ስምንት ሬሳ ነው የተገኘ አብረው ከሱ ጋር የሞቱ ማለት ነው። እና ከቤት እየገቡ በቂ ንብረታቸውንም ወስደዋል። የልጆች ብር ሁሉ በአደራ ሲያስቀምጠው የነበረው ከቤት የሚጠጣ ነገር ራሱ እንደፈለጉ ሲጠጡ ነው ያደሩ። እየተመላለሱ ልጆቹና ሚስቱን ራሱ ሊገሏቸው ሲሉ መጨረሻ ላይ እሷ አማራጭ ታጣ እሱ ሲሞቱት ካየች በኋላ ልጆቹን እዛቸው መንደር እንዳገቡት
ወንድም እንደሚገደል ስጋት እንዳለበት አጫውቶ ያውቃል።
አዎ እሱ መቼም እንደዚህ አይነት ነገር ድርጊት ይፈጸማል አይልም ነበር። እኔ ግን እንውጣ ይህ ልውጣ ባክህ በበረሃ አንተ አንድ ልጅ እኔ አንድ ልጅ ሁለት ልጆች አሉት ወንድ ልጅ ሁለት ልጆች እናያዝና በረሃ ለበረሃ ቆርጠን እንውጣ አንተን እንደማይምሩ አውቃለሁ። ካሁን ቀደም የአማራ ልጅ ሲታሰር የአማራ ልጅ ሲጨቆን ለምን ተጨቆኑ ለምን እንዲያሉ እያለ እሱ አንዳንድ የቋንቋ ስለሚችል እንደዚህ ለምን ይሆናል እያለ እያናገረ ያለ አግባብ የታሰሩትን ያስፈታ ነበር። እና እንደዚህ ተጭቆና ሲደርስባቸው ለምን እንዲሆነ እያለ ያው ወጣቱን ደግሞ ባካችተው አንኒ ሰዎች ምንም ጥሩ አይደሉም እና ባካችተው እያለ ወጣቱን የአማራ ልጆች ሲመክር ወይቷል። እንደገና ሬሳ ሲሞት ከዚህ ሀገር ማይቀበር እያለ ሬሳ እየወሰደ ወደ ጎንደር ሲያስቀብር ኖሯልና ለዛ ምክንያት እሱን ያጠኑታል። እኔ እንደማይምሩት ስለማውቅ ከዚህ አንተ ስትሞት ማየት ስለማልችል ቤተሰቦችም ያንተን መሞት ስማ ስለማይችሉ ባክህን እንውጣ ስለው ችግር የለውም የገጠመ መንግስትና መንግስት ነው ኗሪው አልገጠመም ኗሪ ከቢገጠም ኑሮ አይምሩኝም ነበር ኗሪ ካልገጠመ እኔ ምን አርጋቸው ይላል እንዲያለ እንጂ እኔ አውቃለሁ እሱ ግን አላወቀም ይወቅም አይወቅም እንግዲህ እንጃ ብቻ ነግሮኝ አውቃ
አሁን ምን እንደምታስበው
በቃ እኔ ምንም ማስበው ነገር ማለት ነው የወንድሜ ልጆችና ንብረቶች አሉ እነሱን እንጂ አገሪስ ተጠይ ከመንግስት ጠይቃለሁ እወጣለሁ እንጂ ከዚህ መኖር አንችል
የወጣትነት ጉልበታቸውን ተጠቅመው ሀፍት ለማፍራት ያደረጉት ጥረት እንዳልተሳካላቸውና አልፎ ተርፎም ቤተሰቦቻቸውን እስከማጣት እንዳደረሳቸውም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስንና እንግዶቹን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በኮቪድ-19 ምክንያት ይህን ፕሮግራም የምናስተናግዳላችሁ ከየመኖሪያ ቤታችን ሆነን ነው። ወደ ተከታዩ ዘገባ እንሻገር። እጅግ አነስተኛ የሆነ የጤና ባለሙያና ከፍተኛ የህዝብ ቁጥር ባላት ኢትዮጵያ ውስጥ የጤና ስርዓቱ በተገቢው መንገድ አለመዘርጋቱና የመረጃዎች ማዕከላዊነት ማጣት የጊዜ የገንዘብ እንዲሁም የጤና ቀውስ እንዳስከተለ ባለሙያዎች ይናገራሉ። በተለይም የህሙማን የጤና መረጃዎች መጥፋት ከሐኪም ሐኪም የተለያዩ የምርመራ ውጤቶችን መቀበል የተለመደ ነገር ነው። የምህንድስናና የቴክኖሎጂ ባለሙያ ጳዚዮን ቸርነት ከሚኖርበት ዩናይትድ ስቴትስ ለእረፍት ወደ ኢትዮጵያ መጥቶ አቶን ለማሳከም በመከረበት ወቅት ያስተዋለው ነገር ኦርቢተልስ የተሰኘ የቴክኖሎጂ ተቋም ወደ መመስረት እንዳስገባው ይናገራል።
የተበላለጽኩ ነበርበት ጊዜ ሆስፒታል ላይ ዘመድ ያየው ትክክለኛ ነው ወደ ጤናው እንደገባ ያደረገኝ ያም እንደው አንደኛ ቀጠሮ ይዘን ሄደን ስምሳት ተኩል የሰጠን ቀጠሮ እሱ እስከ 11 ሰዓት ተኩል አልመጣም ዶክተሩ ነው ወደ 3 ሰዓት ያልቁጭ ብዬ ቢዩ እንዳሰላስል አደረገኝ። አንድ ሁለተኛ ምንድነው ስድስት ወር ፊት የተመለከታችን ችግር አሁን እጂ ለፎሎ አፕ ላይ ነው ፋይሉ አይለውም ፋይሉ አልተገኘም ነው እንዳዲስ ነው ሻክማሲ ነበረው ነው እዚህ እንዲህ ነው የሚሆነው እንዳዲስ ነው ወጥምና ከጂኒቲ ያለው ወይ ተሻሽለው የተሻለው ነው የሚመጣው ወይ ደግሞ የዋሰበነት ይመጣው ያንድ ማድረግ የሚያስችል ግን የኢንፎርሜሽን ዲታ ማኔጅመንት አለመኖሩ እዛ ሆስፒታል ላይ ሲሪየስሊ እኔ ያንድን መለከት አደረገ እና አንድ ስሞል ቲም አቋቋምንና አጠናን ኢንዱስትሪውን ምንድነው ቻሌንጁ የሁሉም ቻሌንጅ ነው የኢትዮጵያ ብቻ ነው የሰብሳራን አፍሪካ ቻሌንጅ ነው የሆስፒታሎች ችግሮች ነው የግሉ ነው የመንግስቱ ነው የክሊኒኮች ችግር ነው እና ይህን ካጠናን በኋላ ነው ሞዴል መቅረስ ጀመር ነው እና ወደ ወደ ውጭ ተመልሱ ሴት ኬር እንዴት ነው ደሊቨር የሚደረገው ሆስፒታል እንደምታውቁ ቦች በኋላም የሚያክመኝ ዶክተር ለአምስት ስድስት አመት አክሞኛል ማለት በየአመቱ ለቼክአፕ ሄዳለው ከዛ ደግሞ ሆነ እንክን ካጋጠመኝ ተመልሼ ሄዳለው እና ሁሉ ፋይሌ እትላለሁ ኢንፎርሜሽኖችን ተቀናጅተው ሲስተም ውስጥ አሉ። ሶ ሳይብስ አንድ ነገር አስቀድሞ መድረስ ይቻላል ቶሎ መዳን ይቻላልና ያንን አሰራር በቴክኖሎጂ አያይዘን ለምን አናመጣም ቢለውን ነገር አሰብንና የብዙዎችን ማገር ችግር መፍታት እንችላለን የሚለውን ራዕይ ይዘን ነው ሰንቀን የተነሳ ነው።
ጳዚዮን ኦርቢተልስ አሁን ላይ የሚታዩ የጤና መረጃ ክፍተቶችን በመምላትና የቴክኖሎጂ ስርዓቱን የመዘርጋት ሂደቱን መጀመሩ እንዲህ ያስረዳል።
ለምሳሌ አምሰው ከነሱ ጥቋም በሰይዳ ላይ ይከታል ማለትና ፕሮሰሱ ምንድነው ወይ መጀመሪያ ይመዘገባል ካርድ ይወጣለታል ከዛ ፋይል ተፈጽለታል እና ታክሞ ይላል በኢላይን ከምንና ሄደው ማለት እሱ ይከዛ ደግሞ ወግሮ ያመውና ሌላ ወሰ ይላል አለርት ይላል ማለት አሁን ባለው አሰራር ሁለቱም ጋር ሲል እንደ አዲስ ታካሚ ነው የሚታከመው። ምናልባት አንዳንዱ ጋር ጥሩ ዶክመንት ማኔጅመንት ሲስተም ካላቸው ፋይሉን አውጥተው ፈልገው በስሙ ከዛ ዶክተሩ ያንን ባለፈው የነበረው ምርመራ ተመልክቶ ውጤቱን ተመልክቶ የወሰደው መድኃኒት ተመልክቶ በዛ ላይ ተመርኩዞ ህክምናውን በዛ ላይ ተጨባጭ ዴታ ወይም ደግሞ ኢንፎርሜሽን ይዞ የመጠጠል ደንዝ በጣም በጣም ትንሽ ነው። ሰው ምን ይሆናል አንድ ሰው ለአንድ ህክምና ይሄዳል የሆነ መድኃኒት ይሰጠዋል ሌላ ነገር ይሄዳል ወይ የሚሰጠው መድኃኒት ምናምን አለርጂክ ሊሆን ይችላል ወይም ደግሞ በፊት ከወሰደው ጋር የሚጣረስ ሊሆን ይችላል። እንግዲህ አንድ ፋሲሊቲ ላይ ወይም አንድ ሆስፒታል ላይ አንድ ጤና ጣቢያ ላይ ሄዶ እንኳን በአግባቡ ትክክል ያለው ነገር ማግኘት ካልቻለ ሁለት ሶስት አራት የተለያዩ ሆስፒታሎች ላይ የግድ መሄድ ይኖርበት ውጤት ማመሳከርም እንኳን ቢፈልግና ሁለት ዶክተር ማየት ቢፈልግ አሁን ያለው የዶክመንት አያያዝም ደግሞ የኢንፎርሜሽን አጠቃቀም መርህ ጥሩ አይደለም። በዛ ምክንያት ሰዎች አገር ለቆ ይላሉ። ዶክመንት ያላቸውን ሸጠው ወይ ታይላንድ ይላሉ፣ ህንድ፣ ኬንያም አሜሪካ ሁሉም ቦታ የሚችል ቦታ ለመሄድ ይሞክራሉ። እኛ ምንድን ነው የምናደርገው? በአንድ በኩል ሆስፒታሎችን፣ ፋርማሲዎችን፣ ክሊኒኮችን ማገዝ ነው። ሲስተም ዘረጋለን። ሶፍትዌር ነው፣ ሶፍትዌሩ ፍለክስብል ነው። በኮምፒውተርም ላይ በስልካቸውም ላይ አክሰስ ሊያደርጉት ይችላሉ። ግን ምን ይሰጣቸዋል? ለዶክተሮቹ ስለ ህመምተኛው አዲስ ከማየት ይልቅ ፔሸንቱን የቤተሰቡን ታሪክ፣ የህክምናውን ታሪክ፣ ውስጥ የነበረው መድኃኒት፣ እነዚህን ሁሉ በተቀናጀ መልኩ ስትራክቸር በሆነ መልኩ ሳይንቲፊክ በሆነ መልኩ እጃቸው ላይ ካለ የባለፈው ክትትል ላይ ተመርኩዘው ወደፊት እንዲቀጥሉ ነው ያስችላቸው። ሌላው መድኃኒታውን በጣም ችግር አለ እዚህ ሀገር። አንዱ ጋር ጠፋ የተባለ መድኃኒት ሌላ ጋር ደግሞ ኤክስፓየር ሲያደርግ እናያለን። ይህም ደግሞ ምንድነው አሰራሩ ብጥስጥስ ያለ ስለሆነ ነው። እና አሁን ምንድነው ሰው የግድ ዘመድ መፈለግ የለበትም ወይም ሰው የግድ በኮንትሮባንድ በኩል መሄድ የለበትም። ይህንንም ለመቅረፍ ነው አንዱ እንግዲህ ወደ ሆስፒታሉ ስንመለከት ነው። ወደ ህመምተኛው ደግሞ ስንመለከት በህጉ መሰረት ህመምተኛ የራሱን የሜዲካል ኢንፎርሜሽን ወይም ደግሞ የሜዲካል ሬከርድ መጠየቅ መብት አለው። ህመምተኛዎች ላይ መገኘቱ ለራሱ ላለው የህክምና ክትትል የተሻለ ሁኔታ እንዲፈጥር ያስችለዋል። እና በሁለቱም ሳይድ ነው። በዚህ በኩል ፋሲሊቲዎችን ማገዝ እንፈልጋለን፣ እያገዝን ነው። አሁን ወደ 350,000 በላይ ሜዲካል ሬኮርዶች የተለያዩ ፋሲሊቲዎች ጋር በእኛ ሲስተም ማሬጅ ይደረጋል።
ኦርቢት ሄልዝ ከህሙማን ጋር በርቀት የህክምና ዘዴ የሚገናኙበትንም ስርዓት እያመቻቸ ሲሆን ተጨማሪም በአሁን ሰዓትም በህክምና ቴክኖሎጂ ዘርፍ የሚሰሩ 15 የቴክኖሎጂ ተቋማትን የአራት ወር የቴክኖሎጂ ልምምድና ስልጠና መርሃ ግብር ከማስተር ካርድ ፋውንዴሽን ጋር በትብብር እያስኬደ ይገኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አዚዮን ቸርነት እንግዳችን ስለነበረ እናመሰግናለን። አድማጮች ከጋቢና ቪዮ ጋር ስለሆናችሁ እናንተንም እናመሰግናለን። ኮቪድ-19 በሚሊዮን የሚቆጠሩ ሴቶችና ልጃገረዶች ላይ የሚፈጸም ግርዛት ቁጥር እንዲጨምር አድርጓል ሲሉ የሰብአዊ መብት ተሟጋቾች ፍርሃታቸውን እየገለጹ ነው። ዛሬ እየተከበረ በሚገኘው ዓለም አቀፍ የሴቶች ጸረ ግርዛት ቀን ላይም ይህን አይነቱ መሰል አረመኔያዊ ተግባር እንዲቆም ጥሪ አቀርበዋል። ሊሳ ሽላይን ከጀኔቫ ያደረሰችን ዘገባ ስመኝሽ ቆየ እንደሚከተለው ታቀርብልናለች።
ባለማችን ላይ ከ200 ሚሊዮን የሚበልጡ ሴቶችና ህጻናት የሴቶች ግርዛት በሚያስከትለው አካላዊና የአይምሮ ጉዳት ይሰቃያሉ። ይህ አይነቱ የሴቶች ግርዛት የሴት ልጅ የመራቢያ ክፍል አካል በመቁረጥ የሚፈጸም ሲሆን በዋናነት በ30 የአፍሪካ ሀገራት መካከለኛው ምስራቅና እስያ በሚገኙ ገና የተወለዱ ህጻናትና ልጃገረዶች ላይ ይፈጸማል። በጉዳዩ ላይ የሚሰሩ የተባበሩት መንግስታት ድርጅቶችና የሰብአዊ መብት ተሟጋቾች የኮቪድ-19 ወረርሽኝ ሴት ልጆችን የበለጠ ለግርዛት እያጋለጠ መሆኑን እያስጠነቀቁ ይገኛሉ። በአስቸኳይ እርምጃ ካልተወሰደም በሚቀጥሉት 10 አመታት ውስጥ ከ2 ሚሊዮን በላይ የሚሆኑ ልጃገረዶች በዚህ ተጠቂ ሊሆኑ እንደሚችሉ አስታውቀዋል። የዓለም ጤና ድርጅት ዋና ስራ አስኪያጅ የሆኑት ዶክተር ቴድሮስ አድሃኖም ይህ ቁጥር በዚህ አመት ግርዛት ሊፈጸምባቸው ይችላል ተብሎ ከሚገመተው 3 ሚሊዮን ልጃገረዶች ተጨማሪ መሆኑን አብራርተዋል።
Let's be clear. Female genital mutilation is a violation of human rights.
በግልጽ መታወቅ ያለበት ነገር የሴት ልጅ ግርዛት የሰብአዊ መብት ጥሰት መሆኑንና ከህክምና ጋር የተያያዘ ምንም አይነት ጠቀሜታ የሌለው መሆኑን ነው። በሴቶች ጤናና ማህበራዊ ግንኙነት ላይ ያጭርም የረጅም ጊዜ ችግርና ውስብስብ ጉዳዮችን ሊያስከትል ይችላል። ስለዚህ የሴት ልጅ ግርዛትን አሁኑኑ ማስቆምና ማንም የጤና ሰራተኛ ይህን ተግባር እንዳይፈጽም ማድረግ አለብን።
የዓለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው በሴቶች ግርዛት ምክንያት ከሚደርሱ የጤና ችግሮች መካከል ከፍተኛ ህመም፣ የደም መፍሰስ፣ ቴታነስና ሌሎች የመመረዝ፣ ድንጋጤና የሞት አደጋዎች ሊያስከትል ይችላል። በረጅም ጊዜም ሴቶች የሽንት ቧንቧ፣ የመራቢያ አካልና የወሲብ ችግር ሊደርስባቸው ይችላል። በወሊድ ጊዜ ከሚፈጠር ውስብስብ ችግር በተጨማሪም አዲስ የተወለዱ ህጻናትን ሞትም ያስከትላል። ይህ ጎጂ ባህል እንደ አእምሮ ጭንቀት፣ ውጥረትና ከአደጋ በኋላ የሚፈጠር የአእምሮ ጠባሳ የመሳሰሉ በሽታዎችም ይዳርጋል። የተባበሩት መንግስታት የሴቶች ግርዛትን እንደ አውሮፓውያን አቆጣጠር በ2030 ከዓለማችን ለማጥፋት ያወጣውን እቅድ በሚቀጥሉት 10 አመታት ውስጥ ለማስፈጸም ወደ 2.4 ቢሊዮን የሚጠጋ የአሜሪካ ዶላር ይጠይቃል። የመንግስታቱ ድርጅት ይህን ቁጥር ወደ መሬት አውርዶ ሲያስረዳ አንዲትን ሴት ልጅ ከዚህ ጥቃት ለመከላከል ከ100 የአሜሪካ ዶላር ያነሰ ገንዘብ ይፈጃል ሲል ይገልጻል። ድርጅቱ ጨምሮ በ27 ሀገራት ላይ ባደረገው ጥናት በሴቶች ግርዛት ምክንያት የጤና እክል የገጠማቸውን ሴቶች ሕክምና ለመስጠት በአመት እስከ 1.4 ቢሊዮን የአሜሪካ ዶላር እንደሚያስፈልግ ያሳያል። የሴቶች ግርዛት ቁጥር እየጨመረ መሄድ ከሆነ ደግሞ ይህ የገንዘብ መጠን በ30 አመታት ውስጥ ወደ 2.3 ቢሊዮን የአሜሪካ ዶላር እንደሚያድግም ሪፖርት ያብራራል። በሊዛ ሽሌን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽን ለዘገባው እናመሰግናለን። አሁን ደግሞ በልዩ የጋቢና ስፖርት ዘገባ ሀብታም ስዩም ይጠብቃችኋል።
ቤትኪንግ የኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ረቡዕ ጥር 26 2013 በተከናወኑ ጨዋታዎች ቅዱስ ጊዮርጊስና ሀዲያ ሆሳዕና 1-1 አቻ ተለያይተዋል። ኢትዮጵያ ቡና ሲዳማ ቡናን 5-0 አሸንፏል። ሐሙስ ጥር 27 2013 ጅማ አባ ጅፋርና ባህር ዳር ከተማ 2-2 አቻ ሲወጡ ሰበታ ከተማ አዳማ ከተማን 1-0 አሸንፏል። አርብ ጥር 28 2013 በተደረገ ጨዋታ ደግሞ ሐዋሳ ከተማና ወልቅጤ ከተማ ባዶ ለባዶ አቻ ወጥተዋል። ፋሲል ከነማ ድሬዳዋ ከተማን 2-0 አሸንፏል። ሳምንቱን ፋሲል ከነማ በ25 ነጥቦች ሲመራ ኢትዮጵያ ቡና በ20 ሀዲያ ሆሳዕና በ19 ነጥቦች ይከተላሉ። የከፍተኛ ጎል አስቆጣሪዎችን ደረጃ አቡበከር ናስር ከኢትዮጵያ ቡና በ14 ጎሎች ይመራል። ሙጂብ ቃሲም ከፋሲል ከነማ በ12፣ ጌታነህ ከበደ ከቅዱስ ጊዮርጊስ በ7 ጎሎች ይከተላሉ። ለአንድ አመት ያክል የተራዘመው የቶኪዮ ኦሎምፒክ ክንውንን በተመለከተ የሚሰጥ ማናቸው ውሳኔ ሳይንስን መሰረት ያደረገ መሆን እንዳለበት የአሜሪካ ፕሬዚደንት ጆ ባይደን ተናገሩ። የጃፓን መንግስትና ዓለም አቀፉ የኦሎምፒክ ኮሚቴ ከስድስት ወራት ባነሰ ጊዜ ውስጥ የኦሎምፒክ ጨዋታዎችን ለማስጀመር ቃል ገብተዋል። ሆኖም ጨዋታዎቹ የሚከናወኑት በጥብቅ ሁኔታዎች ውስጥ ነው። ተመልካቾች እንዳይገኙ ሊደረጉ ይችላሉ ተብሏል። በኮሮና ቫይረስ ስርጭት ምክንያት ዌስትውድ ዋን ስፖርት በተሰኘ የራዲዮ መርሃ ግብር ላይ ሐሳባቸውን ትናንት ያጋሩት ባይደን ጠንክረው ሲሰሩ ለሰነበቱ አትሌቶች ሲባል ውድድሩ ይደረጋል ብለው ተስፋ እንደሚያደርጉ ተናግረዋል። ውድድሩ አይደረግም ብለው ማሰብን እንደሚጠሉም አክለዋል። ከጃፓን ጠቅላይ ሚኒስትር ጋር መነጋገራቸውን የጠቀሱት ባይደን ውድድሩን ማከናወን አደጋለው የለውም የሚለው ውሳኔ ሳይንስን መሰረት ማድረግ አለበት ብለው እንደሚያስቡ አስታውቀዋል። አሜሪካውያን ከአመት እስከ አመት በጉጉት የሚጠብቁትና ሱፐር ባውል በመባል የሚጠራው የአሜሪካ እግር ኳስ የማጠናቀቂያ ስነ ስርዓት በትናንትናው ዕለት ተደርጓል። ታምፓ ቤይ ባኪነርስ ካንሳስ ሲቲ ቺፍስን 31-9 በመርታት የአመቱ ቻምፒዮኖች ሆነዋል። ዘንድሮ የረፍት ሰዓት አዝናኝ ሆኖ የተመረጠው ካናዳዊው አቤል ተስፋዬ ዘ ዊኬንድ ተወዳጅ ሙዚቃዎችን በልዩ ሁኔታ ቁጥሩ ለተመጠነ ተመልካች አቅርቧል። በታምፓ ፍሎሪዳ ሬመንስ ጄምስ ስታዲየም በተደረገው በዚህ ስነ ስርዓት የ30 አመቱ ዘ ዊኬንድ የቅርብ ጊዜ መታወቂያው የሆነውን ቀይ ኮት በጥቁር ሱሪና በጥቁር ሸሚዝ ተላብሶ ተወዳጅ የሆኑትን ስታርቦይ፣ ዘ ሂል፣ ካንት ፊል ማይ ፌስ እና እንዲሁም ተጨማሪ ሌሎች ሙዚቃዎችን ተጫውቷል። በአበባ ሰዓት ወይንም ርችት በታጀበው መዝጊያ ላይ ደግሞ ብላይንዲንግ ላይትስ የተሰኘውን ሙዚቃ ተጫውተዋል። የአሜሪካ ብሔራዊ እግር ኳስ ማህበር ዘንድሮ ዝግጅቱን እንዲታደሙ የፈቀደላቸው ሰዎች ቁጥር 25000 ብቻ ነበረ። ቀሪ 30000 ወንበሮች በሰው ቅርጽ በተሰናዱ የወረቀት ሰሌዳዎች እንዲሸፈኑ ተደርጓል። ከአቤል ተስፋዬ በተጨማሪ ወጣቷ ገጣሚ አማንዳ ጎርመን 3 የኮሮና ቫይረስ ወረርሽኝ ጀግኖችን የዘከረ ግጥም አሰምታለች።
Babylon, I am the land. They better fish by giants.
አድማጮቻችን ለዛሬ አጠናቀቅንላችሁ ሜጋፒና ቤ መሰናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ፌም ሀሪክ በትዊተርም እንዲሁ #ጋፒና ቤን በመጠቀም አድርሱን። ጋፒና ቤ @news.com የኢሜል አድራሻችን ላይ መልእክታችሁን አስቀምጡልን። በፕሮግራም አርቶቱ ሰለሞን አባተ፣ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምጽ ተጋቢዎችና ባለሙያዎች ጋር በመሆን አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ። I'm sorry.